ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት፣ የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮቻችን፣ እንደምን ሰምታችኋል? ዛሬ ነሐሴ 27 ቀን 2015 ዓመተ ምህረት ሳምንታዊ ዝግጅታችን ጀምረናል። እንደተለመደው የሀገራችን ሁኔታ በተመለከተ ቆይታ እናደርጋለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝኩ ወደ አሸናፊ ለማሸናፊ ይስማል።
ሰማኛለሁ።
አዛ ከመሄዴ በፊት ግን ባለፈው ሳምንት የተናገርኩት ነበር ፕሮግራማችን በተመለከተ አላድማጮች እንግዲህ ከሚቀጥለው ስንት ነው ሴፕቴምበር 16 ጀምሮ ፕሮግራማችን ሰዓቱን ይቀይራል፣ ስቴሽኑንም ይቀይራል። ሰዓቱ 2 ሰዓት ነው የሚሆነው፣ ከ2 PM in the afternoon ነው የሚሆነው። ስቴሽኑ ደግሞ 8:16 ባለው 860 ወደዛ እንዛወራለን። እንግዲህ ምንም ማድረግ ምን ይችላል ነገር የለም። በተቻለ መጠን ለከሌሎች ሰዎች ጋራ ከሌሎች ፕሮግራም አዘጋጆች ጋራ ሆነ ተሻለ ሬዲዮ ጣቢያ ወይንም ደግሞ የተሻለ ሰዓቶችን ለማዘጋጀት ሙከራ ይደረጋል። እንግዲህ ሁሉም ከተስማማና አብሮ መስራት ከፈለጋና ከቻለ ነው። በተቃረ ግን በእኛ በኩል የሚከተለው ዛሬና የሚከተለው ሳምንት በዚሁ በመደበኛ ፕሮግራማችን በመደበኛ ጣቢያው ነው የምንገኘው። ከዛ በኋላ ግን በ16 ሴፕቴምበር 16th የሚሆነው ቅዳሜ 2 PM ነው የሚመጣው ምን ጀምሮ ፕሮግራማችን ከ2 እስከ 3 ነው የሚሆነው። እሱ የሚሆነው 8:60 AM ላይ ነው። በኢንተርኔት ልክ ይሄን 1100 እንደምትታደምጡት love860.com ብትገቡ ዌብሳይቱን ታገኛላችሁ። በቀጥታ በስልካችሁ ማዳመጥ ትችላላችሁ። አንዳንድ ጊዜ የሰዓት ልዩነት የቦታ ልዩነት ያላችሁበት ቦታም አየሩ ጸባዩም ስለማይደርክ በደንበኛ ስለማይስማ በስልካችሁ ብታደርጉት ይመረጣል። ከዛ ባሻገር ግን ቀላሉ ነገር በዌብሳይታችን voiceofethiopia.com ብላችሁ ብትገቡና ያን ዌብሳይት ስትከፍቱ መሃል ላይ ላይቭ የሚላለው እሱን በመትጫኑበት ጊዜ ቀጥታ ፕሮግራሙን ማዳመጥ ትችላላችሁ። ስለዚህ ሁኔታዎችን ማመቻቸት ለማይችሉ ወገኖች በተለይ እናቶች እህቶች አባቶች አንዳንድ ጊዜ ቴክኖሎጂ ትንሽ ግራም ያጋባ ጊዜ ስለሚሆንባቸው በተቻለ መታደምት ወጣቶች እነሱን በታግዙልን ደግሞ በጣም እናመሰግናለን። ትልቁ ምስጋናችን እንደውም የሚሆነው እነሱ ወገኖቻችንን በታግዙን ምክንያቱም ሁልጊዜ በዩቲዩብ በመራብን ነገር ላይ ያለ በቴሌቪዥን ላይ የሚታይ ነገር አንዴ ከተከፈተ በኋላ ሁሉም ስለሚታይ የኛው ሬዲዮ የሬዲዮ ፕሮግራም ነው። በቅርብ ጊዜ በዩቲዩብ እንመጣለን። ከዚህ በፊት የሰራናቸው ፕሮግራሞች አሁን ሰሞኑን ስመለከት ነበርና ከዚህ በፊት የሰራናቸው ፕሮግራሞች ዩቲዩብ ላይ አለ። ቮይስ ኦፍ ኢትዮጵያ አትላንታ የሚል ጉግል ብታደርጉት ይወጣላችኋል። ውድ ብሉ ሰማያዊ ቅርጽ ያለው የድሮ ሬዲዮ ስቴሽን ዌብሳይታችን ላይ የምንጠቀምበት የነበረው ሎጎ ነው የሚመጣው። ዘ ቮይስ ኦፍ ኢትዮጵያ አትላንታ ብላችሁ ስትሉ እሱ ሎጎ ታገኙታላችሁ። እሱን ስትከፍቱት ፕሮግራማችን ማዳመጥ ትችላላችሁ ማለት ነው። ግን አሁን ለአሁኑ ግን ለመደበኛ ለአሁኑ በ860 AM ላይ ነው የምንገኘው የምናስተላልፈው። እሱም ከሁለት ሳምንት በኋላ ሴፕቴምበር 16 ይጀምራል ማለት ነው። 2 PM ነው የሚጀምረው። ከ2 እስከ 3 ያለውን ሰዓት ነው እንትን የምናደርገው። ለእኔ እንኳን ሳይሆን እኔ ትንሽ ጭንቀት ያለ ለአሸናፊ ነው። የአሸናፊን የመኝታ በተለይ ሰዓቶች በሚቀየሩበት ጊዜ የመኝታ ሰዓቱና ቤተሰቡንም ላር እንዳረብሽ እየሰጋሁኝ ነው እና በተቻለ መጠን ሰዓቶችን እሺ በተቻለ መጠን ሰዓቶችን ለማሳከል እንሞክራለሁ ወደፊት። ግን ለማንኛቸውም አሁን ከሚቀጥለው ሁለት ሳምንት በኋላ የምንገኘው love860.com በሚለው ዌብሳይት ላይ ነው። እሱን ካሁኑ ዳውንሎድ ብታደርጉት እና ስልካችሁ ላይ ብታዘጋጁት እዛ ውስጥ እንገናለን። እኛ ብቻ ሳንሆን ቀኑን ባላቅ በሰዓቱን ባላቅም ማህደር አንድነትም ወደዛ እንደሚዛወሩ ባለፈው ሳምንት ሰምቻለሁኝና በዝን ሰዓት እንደሆነ አላውቅም ልነግራችሁ አልችልም። ግን ለነሱም ለማዳመጥ እኛንም ለማዳመጥ ዋናው ቆም ነገሩ ግን ላቭ 860 የሚለውን ዳውንሎድ ስታደርጉና ዌብሳይት ውስጥ ስገቡ ነው። የእኛን ሬዲዮ ግን በተመለከተ የእኛን ፕሮግራም በተመለከተ በvoiceofethiopia.com ዌብሳይታችን ውስጥ ብትገቡ እና እዛ በምትገቡበት ጊዜ ፊት ለፊት ላይ ያለ ክሊክ የምታደርጉታል ላይቭ የሚላል ላይቭ የሚለውን ነገር በምትጫኑበት ጊዜ ቀጥታ አሁን የሚተላለፈውን ፕሮግራም አዳም ትችላላችሁ። ለመሞክርም ትችላላችሁ ከፈለጋችሁ። አሁን 1100 ላይ ያላችሁ ሰዎች ዌብሳይት ላይ የምታዳምጡ ካለ እያዳምጣችሁ ያላችሁ ዌብሳይቱን ክፈቱት voiceofethiopia.com። እሱን ስትከፍቱት ላይቭ የሚል ፕሮግራም አለ እንትን ሊንክ አለው። እሱን ስትጫኑት ቀጥታ ማዳመጥ ትችላላችሁ እና እሱ ነው። በዩቲዩብ እንመጣለን፣ በፌስቡክም እያዘጋጀን ነው። ስለዚህ በተቻለ መጠን እናንተን የምንደርስበትና እናንተ መረጃ የምታገኙበትን ነገር ለማመቻቸት እንሞክራለን። አቅማችን እስከፈቀደ ድረስ እናደርጋለን። ደግሞ የማይደረግ ነገር የለም፣ ይደረጋል የሚል ግምት አለኝ። አሸናፊን ተባባሪ ነው። እናንተም ግን አድማጮች ይህን ለማስታወስ ነው እና ከሴፕቴምበር 16 ከዛሬ ሁለት ሳምንት አለ የዛሬ ሁለት ሳምንት ፕሮግራማችን የሚተላለፈው 860 AM ላይ ነው። እዛ ላይ 2 o'clock እንመጣለን። አዳምጡን፣ ተከታተሉን። የበለጠ መረጃ ከምትፈልጉ ከሆነ ደግሞ ስልክ ቁጥር 404-787-2010 404-787-2010 ብትደውሉ ማስፈላጊውን መረጃ እንሰጣችኋለን። እስከዛው እንግዲህ ይሄ ነው ያለኝ። የሁኔታዎችን እንግዲህ ወደ ከፕሮግራማችን እንሂድና እዚህ ጋር ኮኔክሽን እንትን እያደረገ ኦኬ ያስቸገረ ነገር አለ። አንዳንድ ጊዜ ድምፅ ቢሰሙ እንትን እንዳገር እንዳይላችሁ ለማለት ነው። የሰሞኑ ትልቁ አነጋጋሪ ሁኔታ እንግዲህ የአማራ ክልል ነው። ባለፉት 4 ወር ነገሮች ሁሉ ዞሮ ወደ አማራ ክልል ሄደዋል። አማራ ክልል በትጥቅ ፍቱ በሚለው ምክንያት የፌዴራል መንግስቱ ጋራ ችግር ተፈጥሮ ክልል ውስጥ ጦርነት ከተጀመረ 4ኛ ወሩ፣ አሁን ወደ 5ኛ ወር ስንሄድ ነው። የሚገርመው ግን ብዙ ቦታዎችን እንቅስቃሴዎች ቢኖሩም አንዳንድ ቦታዎች ላይ ተኩሶች አሉ፣ አንዳንድ ቦታዎች ላይ የተሻለ ይመስላል። ደብረ ማርቆስ፣ ደብረ ታቦር እነዚህም አሉ። ደቡብ ጎንደር እሰቴ ረዳ፣ ትላንትና ደግሞ ደጋሞት የሚባሉ አካባቢዎች እነዚህም በሙሉ ስትመለከታቸው ጦርነት ደጋሞት ደጋሞት ነው ደጋሞት
ደጋዳሞት
ደጋዳሞት ደጋዳሞት ኦኬ ደጋዳሞት ደጋዳሞት እሺ አሁን ዛም ላይ ትልቅ ጦርነት ነበር እንደዛም ደግሞ ብርሃኑ ጆላ የተለመደ የውሸት ይሁን የጎራ ፕሮፖጋንዳም እያሳከረ ነው በአጠቃላይ እንደው በክልሉ ውስጥ ያሉት የትላንትና የዛሬ የሰሞኑ እንደ ተከላርስን ባለፈው ሳምንት ካወራን ጀምሮ ያሉት ሁኔታዎችን እስቲ አጠር ባለ መልኩ ለምን ተለማረክ መልኩ ለማቃኘት ሞክር እስቲ
እሺ ከመነሻው የአማራ ክልል የጦር ቀጠና ነው በዚህ በኩል ሳይሆን ሁሉ ዞኖች የሸዋ ዞን የወሎ ዞኖች የጎንደር ዞኖች የጎጃም ዞኖች የወሎ ዞኖች በሙሉ የግጭት ቀጠናዎች ናቸው ፍሮንቱ ካንዱ ወደ ሌላ ይሄዳል ዛሬ አንዱ ቦታ ጋቢላል ነገ ይመለሳል እንጂ
አዎ
ሙሉ ክልሉ የጦር ቀጠና ነው መንገዶች እንደተዘጉ ነው ለምሳሌ ከአዲስ አበባ የሚሄደው ዋናው መንገድ በሁለት አቅጣጫ ነው የሚሄደው ወደ ባህር ዳር የሚሄደው አንድ በቀጥታ ከደብረ ማርቆስ በዚህ በአማኑኤል የሚሄድ ነው ሌላ ደግሞ በዚህ በቢቸና በኩል አድርጎ የሚሄዳል ሁለቱ መንገዶች እየሰሩ አይደለም በወልዲያ በኩል አቋርጦ በደብረ ታቦር ወደ ጎንደር የሚሄደው መንገድ እየሰራ አይደለም እንደውም ተሽከርካሪዎች ሁሉ ለከስ በጅቡቲ ሲሄድ ወደ ጎንደር ደብረ ታቦር አካባቢ የሚሄደው ጋር በዛ በኩል የሚሄደው የገቡ ማሽከርካሪዎች አሉትም ወደዛም የሚሄድ ተሽከርካሪ የለም እና እነዚህን ስታየው የክልሉ የጦር ቀጠና ሆኗል በመጀመሪያ ደረጃ ይሄ ነው እንግዲህ ከተሞችን አስለቀቅን ጋብ ብሏል ተኩስ አልተሰማም የወትሮ እንቅስቃሴ ተጀምሯል ከተኩሱ ጋብ ቢልም የወትሮ እንቅስቃሴ አልተጀመረም ዝግ እንደሆኑ ነው የሚባሉ ነገሮች ግን አሉ ለምሳሌ ከባድ ውጊያ የነበረባቸው በዚህ ሳምንት ደብረ ማርቆስ እና ደብረ ታቦር ናቸው ተኩስ የለም ግን ዝግ ሆነው ነው የዋሉት እስከ ትላንትና ድረስ ሌላ ምንም አይነት የተለመደ የማህበራዊ እንቅስቃሴ የለም የከተማዎቹ ዙሪያዎች ላይ ውጊያዎች ይታያሉ መከላከያውም በስጋት ነው ከተማ ውስጥ ያለው የመደንበር ነገር ስላለ ፋኖችን ይዛለው በሚል ዶር ቱ ዶር አፈሳ ፍተሻ ያደርጋል ወጣቶችን ይይዛል ያግዛል እንደዚህ አይነት ነገሮች አሉ እና ትንሽ ዘግናኝ ነገሮችም ተደርገዋል እንግዲህ ከዚህ ሳልወጣ በተደጋጋሚ ሰው በየቀኑ ይሰማው ስለነበረ ዝርዝር ነገር አያስፈልግ ይሆናል ግን በተለይ በደብረ ማርቆስ ከተማ ላይ እዚህ ቦሌ የሚባል አካባቢ ላይ የነበረው ነገር በጣም ዘግናኝ ነው የሚቆጠሩ ሰዎች ነው በአንድ ቦታ የሞቱት የከተማው መሀከል ነው የቦታ ከድማው በከባድ መሳሪያ ነበር ሲደበደብ የነበረው አስክሬኖች ሁለት ቀን ያልተነሱበት ሁኔታ ነው የነበረው ያው በኋላ ሰው እንግዲህ የሞተን መቅበር የእግዚአብሔር ትእዛዝ ነው
ግን በዛው ላይ ደግሞ ታስረውም የተረሸኑ ወጣቶችም እንዳሉ እኮ ተነግሮ እዛው አካባቢ
አዎ
ተከባል መሳሪያ
ያዟቸውን እኮ መግደል
ነው
ይሄ እኮ የኢትዮጵያ መከላከያ እኮ መገለጫ ነው
ትግራይ ጦርነትም ላይ እንደዚህ ይደረግ ነበር
ኦሮሚያ ውስጥ ይደረግ ነበር አማራ ክልልም እሱ ነው የተደረገ እና ህዝቡ ወጥቶ እንግዲህ ማን ሙስሊም ማን ክርስቲያንም እንደሆነ አይታወቅም ሁሉንም አንድ ቦታ ቀብሯል እዛ አካባቢ የነበረ ማርያም ቤተክርስቲያን ውስጥ በጣም ዘግናኝ ነበር እንቅስቃሴ ስላልነበረ ቆስለው ወድቀው የሚያነሳቸው አቶ የሞቱም ሰዎች ሊኖሩ እንደሚችሉ የሚገመተው ከቆሰሉት ውስጥ አብዛኞቹ ወደ ሆስፒታል ያልሄዱበት ሁኔታ መኖሩን የሚገመተው ወደ 29 ሰዎች ሆስፒታል ሄደዋል ከእነሱ መካከል 3 ያህል ሞቷል እንግዲህ እንትኑም ጋባለ ከተባለም በኋላ እና ፋኖ ከተማውን ለቆ ሬትሬት አድርጓል ከተባለም በኋላ በሞርታር ከተማውን ሲደበድቡ ነበረ ለምን እንደሆነ አይገባኝም ሬትሬት አድርጓል ተብሎ መከላከያ ከገባ በኋላ በሞርታር ከተማ መደብደብ ለምን እንዳስፈለገ አይገባኝም በአጠቃላይ ይሄ የኢትዮጵያ መከላከያ ሰራዊት በኦሮሚያም በትግራይም ሲያደርገው የነበረው ነገር አሁንም በአማራ የክልል እያደረገ ያለው ነገር አይገባም ለሰው በተቻለ መጠን ሰላማዊ ሰዎችን ጥበቃ ማድረግ ነው። ጦርነት ህግ አለው። አብይ ብቻ ነው ጦርነት ህግ የሌለው የሚመስለው እንጂ ጦርነት ህግ አለው። የጦር ወንጀል የሚባል ነገር የኖረው ጦርነት ህግ ስላለው ነው። ሰላማዊ ሰዎችን የምትቀጠቀጥ ከሆነ የጦር ወንጀል ፈጽመሃል እና ዝም ብለህ አሁኑ ነው ስታየው ራሱ ጦርነት ህግ አለው። እነዚህ ህጎች ተጥሰው የጦር ወንጀሎች እየተፈጸሙ መሆኑን አሁንም እየታየ ነው በአማራ ክልል። እንግዲህ ሰዎቹ የበፊቱንም የጦር ወንጀል ተጠያቂነት እየሸሹ ነው። ሊያመልጡ የሚችሉ እየመሰላቸው ስለሆነ ሊቀጥሉበት ይችላሉ። ለዚህ ነው መንግስት የጦር መኮንኖች እና ሌሎች ኃላፊዎች ከዚህ ጋር ተያያዥነት ያላቸው የጦር ወንጀል እና በሰብአዊነት ላይ ወንጀሎች ሲፈጸሙ በህግ መጠየቅ ያለባቸው ያ ነገር እንዳይደገም ነው። አንድ ቦታ የተደረገው ነገር ከተጠያቂነት ነጻ ከሆነ ሌላም ቦታ ጋር የማይደረግበት ምክንያት የለም እና በአማራ ክልልም ለዛ ነው ምን ያለ ምንም ፍርሃት የጦር ወንጀል ሊባሉ የሚችሉ ነገሮች እየተፈጸሙ ያሉት። ማንም ይህንን ነገር አልተናገረውም፣ ግን ከተማን በከባድ መሳሪያ ሰላማዊ ሰዎች ያሉበት ጌት ላይ መግት ምትጥል ከሆነ በሞርታር ምትመታ ከሆነ ምንም ጥርጥር የሌለው የጦር ወንጀል ነው። እና እንግዲህ ሌላ ትልቁ ነገር ትላንትና በዚህ በምዕራብ ጎጃም ዳሞት ወረዳና ደቡብ ጎንደር እስቲ አካባቢ ከባድ ግጭቶች እንደነበሩ ነው። የብዙዎቻችሁ ዝርዝሩ መረጃ አድማጮቻችን አግኝተው ሊሆን ይችላል ብዬ ገምታለሁ። በተለይ በምዕራብ ጎጃሙ የዚህ የደጋ ዳሞቱ በጣም ከባድ ውጊያ የነበረና መከላከያ ኃይሉ ከባድ ኪሳራ የደረሰበት እንደሆነ ነው የተሰማው። ምናልባት ጦርነቱ ከተጀመረ ጊዜ አንስቶ በአንድ ጊዜ ይሄን ያህል ከፍተኛ ቁጥር ያለው ሰራዊት ተማርኮ አያውቅም ነው የሚባለው። በመቶዎች የሚቆጠሩ የመከላከያ አባላት በደጋ ዳሞት ላይ ተማርከዋል። ያሳዝናል። ሰራዊቱም ተንከራተተ። የሀገር ሉዓላዊነትን ድንበር መጠበቅ የነበረበት ጦር ይሄው ባለፉት 5 ዓመታት ድንበሩን ትቶታል። ድንበር ሲወረር ምንም ግድ የለውም። ሱዳን በዛ በኩል ይወስዳል፣ ኤርትራ በላይ በኩል ገብታ ትወስዳለች፣ በታች በኩል ደቡብ ሱዳን የፈለገው ነው ያል ገብቶ ይወጣል። ድንበሩን ትቶ ውስጡን ከራሱ ህዝብ ጋር የሚዋጋ ሰራዊት ሆኗል። በተለይ ከአምስት ዓመት ወዲህ የተመለመሉት የኢትዮጵያ መከላከያ ሰራዊት አባላት ራሱ የሀገር መከላከያ ሰራዊት አባል የመሆን ተልእኮን ሁሉ የዘነጉት ሁሉ ነው የሚመስለው እና ያሳዝኑኛል። እነሱም ነው የሚያሳዝኑኝ። ይህንን ይመስላል ከሞላ ጎደል።
ያንን ተከትሎ ግን በመንግስት ሚዲያም ሆነ በመከላከያ በኩል የሚወጡ ዘገባዎችም አሉ። እነሱ ስትመለከታቸው ብርሃኑ ጁላ ትላንትና የተናገረው አለ። አንደኛ ነገር እሱ የእሱ መናገሩ እኔ ምንም እንትን አያደርገኝም፣ ምክንያቱም እሱ እንዲናገር ያደረጉት ምክንያቶች አሉ፣ በኋላ ልናነሳው እንችላለን። ግን ይህን አሁን የዘረዘርከውን ነገር ባየንበት ቦታ ላይ ነው። አሁንም ተጨባጭ ሁኔታዎችን የሚመለከትም አይደለም። በዛ ላይ ደግሞ በመከላከያ ሰራዊት አካባቢ የዘመቻ መምሪያ እነሱም ስብሰባ ተቀምጠው ችግሩ የከፋ ስለሆነ ከፋኖ ጋር መደራደር ያስፈልጋል የሚል ጥያቄም እንዳቀረቡ ተሰምቷል። ያቀረቡ ጥያቄ ደግሞ ለዚህ ለአስቸኳይ ጊዜ አዋጅ ለተባሉት ስብስቦች ነው። እና እነሱን ተመልከተ ከብርሃኑ ጁላ ንግግር ድርድርም ሰላምም ምንም ነገር የሚመጣ አጠፋችኋለሁ የሚል ነገር ነው። ግን ሰራዊት አሁን ቅድም እንደገለጽከው እኔም ቪዲዮን አይቼዋለሁ። በጣም የሚገርም አንዳንድ ጊዜ እርግጥ ሰራዊት ነው እየላከ ያለው ወይ ዝም ብሎ ከመንገድ ላይ ሰዎችን እየሰበሰበ ነው የሚለው ነገርም በቃ ዩኒፎርም አልብሰው የምትልካቸውም ይመስላል አንዳንዴ፣ እንጂ እንደው እንደዚህ ይህን ያህል ቁጥር ያለው ቁጥር ከተማረከ ወታደሩ ውስጥ ራሱ መዋጋት አይፈልግም። እኔ የሚታየኝ መዋጋት አይፈልግም። ምክንያቱም ለምንድን ነው አላማ ለሌለው የመንግስት ጠቅላይ ሚኒስትሩ የራሱን ስልጣን የራሳቸውን ስልጣን ለማስጠበቅ ካልሆነ በስተቀረ ሌላ ነገር የሀገር ግንባታ የሀገር ሉዓላዊነት የሚባል ነገር ውስጥ አይደለም ያለውና ሰራዊቱ ከዛ አንጻር አልፈልግም ያለ ይመስለኛል ስመለከተው። ግን በጥቅሉ ግን ይሄ የመደራደር ስትመለከተው የፋኖ ፖለቲካ አወቃቀሩን በተመለከተ የመተላዩ መግለጫዎችም ይወጡ ስለሆነ እነሱን ተቀልና የመከላካያ ታማጆሩ ሹምና የትላንትናው ተቆጣቆም አርጋው ቀደም ብለ የድርድሩ ሁኔታዎችን በተመለከተ ምን ያለ ነገር አለ? ምን ተጠብቀው ነገር አለ ካለ ነው ማለት ነው።
እሺ ኢታማዦር ሹሙ የተናገሩትን እንደቁም ነገር መውሰድ ይከብዳል።
እሺ
ምክንያቱም ሰውየው አይተናቸዋል ምን አይነት ሰው እንደሆነ። ምንም በጣም ዝም ብሎ እርስ በርስ ሲጣረሱ የሚኖሩ ሰው ናቸው። እንደዚህ አይነት ነገሩን እኮ ስለ ትግራይ ላይ እኮ ተናግረዋል።
አዎ
በቃ ጦርነቱን በአጭር ጊዜ ውስጥ ጨርሰናል፣ አሁን ጌታቸው ረዳይስ ነው ደብረጽዮንስ ነው ያሉ የመልካም ጉዳይ እኮ ነው የቀረን አልኳል ብለው ነበር። አስተውሳላ ስም እየጠሩ ነው ጌታቸው ረዳይስ ነው ደብረጽዮንስ ነው ብሎ መልካም ብቻ እኮ ነው የቀረን ብለው ነበር።
የሞተ ሰው ሁሉ ጠርቷል፣
ጀነራሎችን ጨርሰናል፣ ኮሎኔሎቹን ሁሉ ገለናል ብለው ከተገደሉ ጀነራሎች መካከል ስማቸውን አለየንም፣ አንዱን ግን በስም ማንነቱን አውቀናል ድንኩል የሚባለው ጀነራል ነው ብለው እኮ የተናገሩ ሰው ናቸው። ድንኩል በኋላ ግን እንዳልሞት ሰምተናል። እና እንደዚህ አይነት ሰው የሚናገረውን ነገር እንደ ቁም ነገር መቁጠር አትችልም። ይሄንን ብለው እኮ ጥቂት ወራት እንደቆዩ ነው ትግራይ ለቀው የወጡት እና በኋላ እስከ ሸዋሮቢት ድረስ ሰራዊታቸው ሲሸሽ የነበረው እና በኤርትራ እገዛ በከፍተኛ ቴክኖሎጂ የሀገሪቷ ሪሶርስ ተሟጠው በተገዙ ድሮኖች ኤምሬትስ በምናምን ይሄ ሁሉ ርብርብ ተደርጎ ነው የተመለሰው እና እየለቀምኩ ነው ያሉት ጦር ነው ደብረሲና ድርሷቸው የነበረው። ስለዚህ አሁን ስለ ፋኖ ሲያወሩልን ዝም ብሎ ልክ ያን ጊዜ ደብረጽዮን ምናምን መልቀም እየለቃቀምን ነው ካሉት የተለየ ዋጋ የሚሰጠው ነገር አይደለም። የሚያወሩትን አያውቁም፣ ንግግርም አይችሉም። እና አንድ ወታደራዊ መኮንን በዚህ ደረጃ ያለ ሰው በጣም ጠንቃቃ ነው የሚሆን ያለበት። ወታደር ፖለቲከኛ አይደለም በመጀመሪያ ደረጃ፣ ፕሮፓጋንዳም አይሰራም። ፖለቲከኞች ሊዋሹ ይችላሉ፣ ፕሮፓጋንዳ ሊሰሩ ይችላሉ። ወታደሮች የፖለቲካ ስራ ውስጥ ገብቶ ማብቋት የለባቸውም። አንድ የፖለቲካ ጉዳይ ውስጥ ገብቶ ያቦካሉ፣ ፕሮፓጋንዳ ለመስራት ይሞክራሉ፣ የማይነገሩ ነገሮችን ሁሉ ያወራሉ። እና ሰውየው ስማቸው ነው ከባድ እንጂ በመሰረቱ ለአነጋገር ይከብደኛል፣ ቀላል ሰው ናቸው። በጣም ግሬስ የሌላቸው ቀላል ሰው ናቸው። በዚህ ደረጃ ነው ማየው። በጣም
ቆሌ ቢስ ይባላል።
ሰምታቸው ከሆነ እኮ
ሰምቻለሁ።
ያሳፍራል።
በጣም
ትልቅ ሰው ከሆነ ሽምቅቅ ትላለህ። እንግዲህ ሌላ ይኸው ድል አገኘን ምናምን ፊልድ ማርሻሉ መለቃቀም ነው ይላል። ዘመቻውን በቀጥታ የሚመራው ግን የወታደራዊ ዘመቻ መምሪያው ደግሞ ገምግሞ ከተሞችን አስለቅቀናል ወይ ይሄ ስኬት ነው። ይሁን እንጂ ሪትሪት ነው ያደረጉት፣ አፈገፈጉ ከከተሞች እና ከተሞች ዙሪያና ገጠር ነው ያሉት። መሬቱን ያውቁታል፣ ሀገራቸው ነው። የየአካባቢ ወጣቶች ናቸው የሚያውቁ። ሞክረውታል በደፈጣም በምንም ምንም ነገር ሊያንቀሳቀሳቸው አልቻለም። እና ብዙ መስዋዕትነት ከፍለናል፣ በደፈጣ ብዙ ኪሳራ ደርሶብናል ነው የሚለው ግምገማው። ስለዚህ በወታደራዊ አማራጭ መጨረስ የማንችለው ስላልሆነ ፊልድ ማርሻሉ እኮ ጨርሰ ነው እየለቃቀም እንደ የሚሉት ነው ዘመቻ መምሪያው ደግሞ ይህን እንዴት እኮ አይነት እንዴት አይነት እኮ ሁለት እኮ የተለያየ ተቋም እኮ ነው የሚመስል። እና ስለዚህ የድርድር የፖለቲካ መፍትሄዎች የፖለቲካ አማራጭም ይፈለግ ነው ያለው። በመሰረቱ የእርስ በርስ ጦርነትን የፖለቲካ የእርስ በርስ ጦርነት ምክንያቱ የፖለቲካ መነሻው ቀሽም ይሁን
ምንም ይሁን
በጣም ምክንያታዊ እና ሎጂካል የመሆን ያለ መሆን ጉዳይ እንጂ ሁልጊዜም የፖለቲካ ጉዳይ ነው የእርስ በርስ ግጭት። ሌላ ከሌባ ጋር የሚደረግ የፖሊስና ሌባ ሩጫ አይደለም፣ የፖለቲካ ነው። ስለዚህ የእርስ በርስ ግጭት ሄደ ፖለቲካዊ መፍትሄ ነው ያገኘው እና በወታደራዊ መንገድ ሊጨርሱት አለመቻላቸውን መገንዘባቸው ጥሩ ነው። በፋኖ በኩልም ያሉ ሰዎች አሁን አንድ ኮሎኔል ፋንታው መዋባ የሚባልም ይሄንኑ ነው የሚያነሳው። እስክንድርም ይሄንኑ አንስቶታል። የእውነት ነው እነሱ ስላነሱ ሳይሆን አጨርሰውም። ምክንያቱም ይሄ ጦርነት ምክንያቱ ምንም ይሁን ምን የህዝብ ሆኗል። ህዝብ በደል ደርሶበታል። ድሮ ከደረሰበት በደል በላይ ውጊያው ከተጀመረ በኋላ ይሄ መንግስት ይሄ ፓርቲ የኔ ሊሆን አይችልም በሚል ደረጃ ህዝብ የተነሳበት ነገር ስለሆነ ፖለቲካዊ መፍትሄ የሚያስፈልገው መሆኑም ምንም ጥርጥር የለውም። በዚህ ደረጃ ዘመቻ መምሪያው መገንዘቡ መልካም ነው። ግን ችግሩ በአማራ በኩል ያለው እንቅስቃሴ የድርድር ይዞ ለመውጣት የሚያስችል ቁመና አለው የሚለው ግን ትልቅ ጥያቄ ነው። ድርድር ያስፈልጋል። አዎ ውጊያ እየተካሄደ ስለሆነ ግን ይሄ በአማራ በኩል የሚዋጋው ኃይል በተደጋጋሚ ከዚህ በፊት ማንስቻለሁ አንድ አይደለም። ፋኖ ሎካል ነው፣ የየአካባቢው ነው ያለው። የየአካባቢው ሲሆን ደግሞ ስጥቅ እንዲያነሳ ያደረገው የተለያየ ምክንያት ነው። ጎንደር ላይ ያለው በጣም የቆየው ከወልቃይት ጋር የተያያዘ ጉዳይ ነው ያነሳሳው። ወሎ ላይ ያለው የምስራቅ አማራ የሚባለው የህወሓት ወደ ወሎ ሲገባ ይሄንን እንመክት ተብሎ የተነሳና በኋላ በተወሰነ ደረጃ ከራያ ጋር ሊያያዝ የሞከረ ነው። ሸዋ ውስጥ ያለው ከወያኔ መምጣት ጋር ተያይዞ የተነሳ ነው። ጎጃም ውስጥ ያለው ወያኔ ወደዛ እንዳስመጣ ለመከላከልና ለመንግስት ድጋፍ ለማድረግ መንግስት ድረሱልኝ ያላችሁም ቢላም ሹካም ይዛችሁ ቢሆን ያለ ጊዜ የተፈጠሩ ናቸው። እና የተለያየ የጎበዝ አለቃ ነው የሚመራቸው፣ የተለያየ አቅም ነው ያላቸው፣ የተለያየ አመለካከት ነው ያላቸው፣ መነሻቸውም የተለያየ ነው። እስካሁን አንድ የፖለቲካ ሀል አልሆኑም። አሁን ትላንትና እና ዛሬ ያሉ ሚዲያዎችን ስታይ አንድ የሆነ ቅርጽ ለመያዝ የሞከረ ነገር ያለ ይመስላል። ወታደራዊ አንድ እንትን ለማድረግ የአማራ ትግል በአንድ ዝማከር ለማቀናጀት የአማራው ፋኖ ህዝባዊ ንቅናቄ የሚል ነገር ተመሰረተ ስላለው የአማራ ፋኖ ህዝባዊ ንቅናቄ የሚለው ነገር ስቲል አሁንም የሚመስለኝ ወታደራዊ ከዚህ በፊት እኮ የአማራ ህዝባዊ ንቅናቄ የሚባል እኮ ነበረ በእስክንድር የሚመራ አንድ ያደርገዋል ተብሎ ተጠብቆ ነበር። አሁን ግን እሱም ራሱን የቻለ ፋክሽን ሆኖ እዚህ ውስጥ የሚቀላቀል ነው የሆነው እና ምን ያህል እየተናበቡ ነው የሚለውን ምን እንደሆነ ያህል አይታወቅም። አሁንም ቢሆን ወታደራዊ ነው ይሄኛው ነገር። ወታደራዊ ኦፕሬሽን በራሱ ግብ አይደርስም። ወታደራዊ ኦፕሬሽን ለአንድ የነጻነት እንቅስቃሴ ቱል ነው። የፖለቲካ ዊንጉ ሊያሳካው ያሰበው ነገር ጋር ለመድረስ ኃይል መጠቀም የሚያስፈልግበት ሁኔታ ስለሚኖር ይሄንን ኃይል የሚጠቀም እንጂ ወታደራዊ ኃይል ራሱ የፖለቲካ ኃይል አይደለም። የፖለቲካ ኃይሉ የት አለ ስትል የለም። ለድርድር ሲኬድ የተለያዩት የፋኖ ቡድኖች ወይም መኮንኖቹ አይደለም የሚሄዱ።
አዎ
አያውቁትም እነሱ የፖለቲካ
ግን ምን ይመለ
ፖለቲካ
ስትራቴጂ ከዚህ ፍትም ይሄን ስትል ግን አሁን የኦላንድ ስትመለከት መንግስትም በጣም ተኩራርቶበት የነበረው ሁኔታ ነበር። ከማጋር እንደራደራለን የሚል ነገር አጥቶ ነበር። ግን ብዙ የተማሩ የኦሮሞ ምሁራን ናቸው ለስብሰባ ሄደው የነበረው እና ምናልባት እነዚህ እኛ ማናቀው የተደበቁ ሰዎች ሊኖሩ ይችላሉ የሚለውንም ከግምት እናስገባው ለማለት ብዬ ነው።
አዎ ግን ልዩነቱ ምን መሰለህ? ኦላ አዲስ ተበታትኖ ያለ ድርጅት አይደለም። መንግስት ዝም ብሎ እንደዚህ ተበታትኖ ሊል ይፈልጋል። ኦፍ ኮርስ መንግስት ኦላ የሚንቀሳቀስበት አካባቢ ህግ ማስከበር ስላልቻለ የሰፈር ጎረምሶችም እየተደራጁ ጸጉራቸውን እያጎፈሩ ቁጭ ብለው ጸጉራቸው በደንብ የተሰሩት እኮ ነው። ተዋጊ ስትሆን እኮ ጸጉርህን ሹሩባ ተሰርተው አይደለም የሚያድገው፣ ጊዜም ስለሌለን ቁጭ ብሎ ሹሩባ ተሰርተው ቂቤ ተቀብተው ያብረቀረቀ ጸጉር ያላቸው ጎረምሶችም ተነስተው ዘረፋ እና እገታና ምናምን የያዙ አሉ። እነዚህ አይደሉም። ሌላ የሽመልስ አብዲሳ ሽመልስ ማን ነው የሚባል አንድ ደግሞ ራሱ መንግስት ያደራጀው አለ
በአምቦ በኩል ያለ።
ከዚህ ውጪ ሌሎቹ በአንድ ኮማንድ ስር ያሉ ናቸው። የደቡብ፣ የማዕከላዊ፣ የምዕራብ ኢትዮጵያ፣ የምስራቅ ተባብለው በአንድ እዝ ስር ያሉ ናቸው። ቃል አቀባይ ያላቸው በፊት የኦነግ ወታደራዊ ኃይል ስለነበረ ወደዚህ ከገባው የኦሮሞ የኦኤልኤፍ ኃይል ውጪ ቅሪት የኦኤልኤፍ ሰዎችና ኦኤልኤፍን አላማ የሚደግፉ በማማከርም የሚሰሩ ኤሊትስ ስለነበሩ እሱ ነው ተደራዳሪ ሆኖ ሄደው እና ክሊር ነበር የፖለቲካ ስትራቴጂው እስኪ ምን እናድርግ ስትራቴጂያችን ብለው አይደለም ኦሬዲ የታወቀ የፖለቲካ ግብ ስትራቴጂ ታክቲክስ ነበራቸው ስለዚህ እሱን ይዘው ነው ሄዱት ለዚህ ኮን ወዲያው ነው መሄድ ይቻላል ፋኖ ግን አሁንም በዚህ ደረጃ ያለ አይመስለኝም ለምሳሌ ግባችን ምንድነው የሚለው ላይ ክሊር አይደለም አሁን አንድ ውስ ወታደር ነው ኮርስ አይፈረደበት
ነው ማነው ኮሎኔል ፋንታሁን ትላንትና አዳምጫለሁኝ ግባችን አዲስ አበባ የአብይ መንግስት መወገድ አለበት ነው የሚለው አንድ ሁለተኛ ነገር የብሔር ብሔረሰቦችም ሁላችንም ተስተስ አንድ ላይ ሆነን ለወደፊት ኢትዮጵያ አብረን ለመሳተፍ እንሞክር የሚለው ግን ዋናው ግን መሰረቱ ግን አዲስ አበባ ይሄን እንደገብ አድርገውታል በፊት የነበረው መነሻችን አማራ መድረሻችን ኢትዮጵያ የሚባለው ሳይሆን በጥቅሉ ሁሉንም ያካተተ የሚል ጥሪ አቀርቧል ትላንትና ያዳመጥኩት እኔ ትላንትና ዛሬ ጫወታ ያዳመጥኩት
ግን አሁንም የት ጋር መሰለ አንድ ክሊር ያልሆነው ነገር የኢትዮጵያ አንድነት መድረሻችን የኢትዮጵያ አንድነት ነው ያለው ብዙዎቹ ጋር ይሄው ሊሆን የሚችል ይመስለኛል በመሰረቱ የኢትዮጵያ አንድነት ኦላንም ሄደ ብትጠይቀው ኦነግንም ብትጠይቅ ካፋውንም ብትጠይቅ የሲያንንም ብትጠይቅ ኦብነግንም ብትጠይቅ የኢትዮጵያ አንድነት ላይ ጥያቄ የላቸው ሁሉም የመገንጠል የሚባል ጥያቄ ያለው አካል የለም አሁን ኢትዮጵያ ግን የኢትዮጵያ አንድነት
እንዴት
ሁሉም ብሔር ብሔረሰቦች የሚፈልጉት የኢትዮጵያ አንድነት ፌዴራላዊ የኢትዮጵያ አንድነት ፌዴራሊዝሙ አሁን ያለው ዴሞክራሲያዊ አይደለም ሴንትራላይዝድ ነው በፊት በኢህአዴግ አሁን ደግሞ ጭራሽ በባሰበት ሁኔታ ብልጽግና በሚል የብሔር ውክልናና ተጠሪነት እንኳን በሌለው አካል ስለዚህ እውነተኛው ፌዴራሊዝም መጥቶ ራሳችንን በራሳችን እያስተዳደርን በእኩልነት ላይ የተመሰረተ አንድነት ያላት ኢትዮጵያ ነው ሁሉ የሁሉም ጥያቄ እነዚህ የኢትዮጵያ አንድነት ብለው ነው የሚሄዱት ይሄንን የብሔር ብሔረሰቦች ራሳቸውን በራሳቸው እያስተዳደሩ የሚለውን እንዴት ያዩታል ነው እዚህ ጋር ነው ትልቁ ጥያቄ እዚህ ጋር ክሊር ካልሆኑ ይቸገራሉ አንድ ይሄ ተሰናባቹ ፕሬዝዳንት ዶክተር ማናቸው ከአሰሙሉ የተሰናበቱት ከተናገሩት ነገር ውስጥ የአማራ ትግል እንቅስቃሴ ትልቁ ችግር ብለው በሌላ ወገን ያለውን አሰላለፍ አያውቁትም ነው አሁንም የአማራ ኤሊትስም ጋር ይሄ ፋኖ የሚባለውም ጋር አክቲቪስቶቹም ጋር ሚዲያዎቻቸውም ጋር የአማራን ጉዳይ ላይ የሚያተኩሩ ሚዲያዎችም ላይ የሌላውን አሰላለፍ የተረጋ አይመስልም ለኢትዮጵያ አንድነት ሲያወሩ ሌሎቹም የኢትዮጵያ አንድነትን አይቃወሙም እንደ ተሻለ አማራጭ ይወስዱታል የነሱ አቋምና አሰላለፍ በየት በኩል ነው የኔ አሰላለፍ የት ጋር ነው የሚለውን ነገር ስለማያውቁ ከሌላ ጋራ በቀላሉ አላያንስ መፍጠር ያስቸግራቸዋል ለድርድርም ይዘው የሚቀርቡት ሐሳብ የነዛን አሰላለፍና የነዛን ጥያቄዎች በተለይ ህገ መንግስቱን የማይቀበል ከሆነ መንግስት በቀላሉ እነዚህማ የሚመጡት ለድሮዋ ኢትዮጵያ ለአንድ ማንነት መገለጫ ለነበራት ነው የሚታገሉት ብሎ ኤክስፖዝ ሊያደርጋቸውና ወደ መሃል ኢትዮጵያ ለመሄድ አቅፋቸው ውጊያው እዚሁ ምሽግ ውስጥ የሚደረግ ውጊያ ሆኖ እንዲቀር ሊያደርግባቸው ይችላል ስለዚህ ብልጥ መሆን አለባቸው አንድ የፖለቲካ ኤንቲቲ ሆኖ ይውጡ
ቃል አቀባይም ያስፈልጋቸዋል
ታክቲክ ይኖራቸው የሌላውን ኢትዮጵያዊ አሰላለፍ ይረዱ ወደ ድርድር የምትገባው እነዚህ ነገሮች ሆኖ ነው ለዚህ ደግሞ እስካሁን ዝግጅት አላደረጉም በአጭር ጊዜም የሚሳካ ነገር ስላልሆነ ኤሊቶቹ እዚህ ላይ ይዙ አለበለዚያ ፋኖ የሚባለውና አማራ ክልል ውስጥ ያለው እንቅስቃሴ እንደሚነግሩን ከልባቸው እኮ ኢትዮጵያን ይወዳሉ ግን መውደድ በራሱ ጥሩ አያመጣልህም አንዳንድ ጊዜ በደንብ ብልጥ ሆነህ ካልወደድክ በስተቀር ያላዋቂ ሳቢ አይነት ነገር ይሆንና ሌላ ማቆሸሽ ነገር እንዳይሆን በጣም ጥንቃቄ ማድረግ ያለባቸው። አገርህን ስትወድ በዚህ ደረጃ ነው መውደድ ያለብህ። ዜጋ ስጋት ስላለ
ስጋቱ ይሁን የሁላችንም፣ ምክንያቱም ደም ጥሩ ቃል አቀባይ ያስፈልጋል። አንድ ነገሮችን አመዛዝኖ ቃላቶቹ ይሄን በጠቀም ይጎዳል ይሄን በጠቀም ይጠቅማል የሚል የሚያመዛዝን ማውጣት ሊኖራቸው ይችላል። አላየናቸው እንጂ እንደሱ ሊወጡ ቢወጡ የተሻለ የተመረጠ ይሆናል። አሁን ስለ አክቲቪስቶች ስታወራ ነበር። እኔ እንደውም ትግሉን የዚህ አማራውን ትግል ወዳልተፈለገ አቅጣጫ ሊወስዱ የሚፈልጉ የሚዲያ አካላት አሉ፣ አክቲቪስቶች አሉ። ግማሹ ተነስቶ የትግራይ ጀረናል አመራሮች ናቸው ለአብይ እንትን መመሪያ እየሰጡ የሚሄዱት የሚሉ አሉ። ሌሎቹ ደግሞ የፕሪቶሪያ ስምምነትም ያነሱ አሉ። ከዛም አልፈህ ደግሞ የህወሓት ትላንትና እንደውም የህወሓት ተዋጊ የሆነ ተማረከ የሚልም አንድ ሚዲያ ላይ አዳምጫለሁኝ። ይባስ ብሎ ደግሞ እንደገና የኤርትራው ቃል አቀባይ ሲሳይ መኮንን ደግሞ ትላንትና በረከት ስምኦን የአብይ አማካሪ ነው ብሎ ደግሞ ትላንትና ደግሞ አውጥቷል። እነዚህ ነገሮች ትግሉን ያበላሻሉ። አንድ ሁለተኛ ነገር በትግራይና በአማራ ክልል ምናልባት ሰላም ሊመጣ ይችላል የሚባለውን ነገር ሁሉ ቁርሾም በቁርሾ እንትን እያደረጉ የሚያበላሹ ናቸው። እኔ ስመለከተው ሌላ ምንም ነገር የለም። ያልሆኑ ነገሮች አሁን ሶስት ሄሊኮፕተር ማረክን የሚባለው ነገር ስትመለከተው አንዳንድ ጊዜ ለቀልደኛ ሆነ። አብይ በጣም ቀልደኛ ነው፣ መቀለድ ይወዳል፣ ተረት ይወዳል። የተከታዮች አሁን እንትናን ብትመለክ፣ ጁላን ብትመለክ፣ ብርሃኑ ጁላ ብትመለክ እንደዛው ነገር ነው። ያሳዩን ሄሊኮፕተር ያሳዩኝ አለ። ግን የሚገርመው ነገር ግን ሰዎች የእነሱ ደጋፊ ሚዲያዎችን ስመለከታቸው ሲያሳዩ ብሎ ሲያር ኢንተርኔት ግጥም አድርገ ዘግተ ስልኩን ዘግተ እንዴት ብለን የምታሳየው ሲንገረኝ። አንዳንድ ጊዜ እኮ በጣም የሚገርሙም ነገሮች አሉ። እነዚህንስ እንዴት ታያቸዋለህ? ምክንያቱም እኔ የእኔ ጭንቀት እንደውም በብዛት እሱ ነው።
እንግዲህ የአማራ አክቲቪስቶች የሚባሉ እና ሚዲያ ይዘው በጣም ብዙ ሰው የሚያዳምጣቸው እነዚህ ሰዎች አማራን ለአማራ ህዝብ፣ የአማራ ህዝብ ብቻውን አይደለም ነጻ የሚወጣው። የአማራ ህዝብ መብቶቹና ነጻነቶቹ ቢከበሩለት የተሻለ ህይወት የሚኖረው ብቻውን አይደለም ከተቀረው የኢትዮጵያ ህዝብ ጋር ነው። ስለዚህ የኢትዮጵያን አንድነት ሲወድ ህዝቦቹንም ታሪካቸውን ቫሊዋቸውን ሁሉ ነው ማክበር ያለበት። እነዚህ አክቲቪስቶችና ሚዲያ የሚባሉትን ከዚህ የሚጻረር ነገር ሲናገሩ ይሰማል። አንዳንዴ በጣም የሚዘገንም ነገር ለምሳሌ የትግራይ ጦርነት ውስጥ አለችበት የሚለውን ነገር በጣም ይፈልጉታል። አሁን በመሰረቱ ትግራዮች ከክልላቸው ወጥተው ሊዋጉ የሚችሉበት ሁኔታ ላይ እንደሌሉ ምንም የሚያጠራጥር ነገር አይደለም። ተሰለፉም ቢባሉ እነሱ ክልል ላይ የተደረገውን ነገር መድገም አይፈልጉም። አደገኛ እንደሆነ ከአማራ ህዝብ ጋር ለዘላለም ተጋጭቶ መቅረት የማይችልና አደገኛ መሆኑን ያውቃል። ሞኞች አይደሉም ሰዎቹ። ፖለቲካ ውስጥ በጣም ረጅም ጊዜ የኖሩ ናቸው። ይህንን ያደርጋሉ ብሎ መገመት በጣም ስህተት ነው። ኦፍኮርስ ትግሬ ሰዎች ግን ሊኖሩ ይችላሉ። ሲዳማም ሶማሌም ሰራዊት ውስጥ እንዳለው ትግሬዎች የሰራዊት ውስጥ ግን ተዋጊ ሆነው ሊኖሩ ይችላሉ። ከዛ ውጪ እንደ ትግራይ እንደ ህወሓት ይህንን ጦርነት እንደግፍ ነው። ያኔ ትግራይ ላይ ሲዘመት ከየክልሉ ልዩ ኃይል ታጣው የክልሉ ጊዜያዊ አስተዳደር ፈቅዶ ሂድና አማራ ክልል ተዋጋ ብሎ የላከው አለ የሚለው ነገር በፍጹም የማይመስል ነው። ግን ይሄንን ይፈልጉታል። ለምንድን ነው የሚፈልጉት? አማራና ትግራይን በጠላትነት እንዲተያዩ አድርገናል ብለው የሚፈልጉ ወገኖች ናቸው የሚፈልጉት። ኦልሬዲ ጠላት አድርገን ስላደረግናቸው የማይታረቁ ጠላቶች ስላደረግናቸው ትግራይ መጣልህ ካለው የአማራ ህዝብ ሆ ብሎ ነቅሎ ይነሳል ብሎ ስለሚያስቡ የአማራ ህዝብ ወደ ጦርነቱ ላይ ሆ ብሎ እንዲነሳ ለማነሳሻነት ነው የሚያደርጉ። ይሄ ደግሞ በአብዛኛው የአማራን ህዝብ አጀንዳ ብቻ የያዙ ሳይሆኑ ኦፍኮርስ የአማራው እንዲሳካለት የሚፈልጉት ነገር አለ። ግን ከኤርትራ አንግል ከኤርትራ ፐርስፔክቲቭ ይሄንን ያማራውን እንቅስቃሴ ሞዴል መውሰድ እንደፈልጉ ሰዎች ናቸው ይሄንን የሚናገሩ። ይሄ ያማራን ህዝብ ከቦታው ለማድረስ ያማራን ህዝብ ጥያቄ ይጥቀማሉ አይጥቀም? ለአማራ ህዝብ ዘላቂ እንደ ኢትዮጵያዊ የሚመኙት የኢትዮጵያ አንድነት ያላት ኢትዮጵያን መፍጠር ላይ ይሄን ምኞቱን ያሳካለታል አያሳካውም? እዚህ ጋር ይጥቀማሉ አይጥቀሙም? ከትግራይ ጋር ብቻ አይደለም እኮ ኤሊቶቹ እና ሚዲያ ላይ ያሉት ከኦሮሞ ጋር ያጣሉታል። አሁን ሀብታሙ የቤተ ክርስቲያን ምሰል ነኝ ሲል ይሰማል። የቤተ ክርስቲያን ሰው አፉ ቁጥብ ነው መሆን ያለበት። ልክ እንደ ሰፈር ዝም ብሎ የጠጅ ቤት ፖለቲከኛ ይመስል መጸዳዳት ያስተማረው እኮ አማራ ነው ይላል ሰው። መጸዳዳት ሰውን ውጭ ብሎ መጸዳዳት ፈጣሪ የፈጠረለት ነው። እንኳን ሰው እንስሳት ሲጸዳዱ ዝቅ ይላሉ። ተፈጥሮ ነች ይሄንን ያደረገችው። መጸዳዳት እኮ ሄዶ ያስተማረው አማራ ነው ብሎ ይናገራል። እነዚህ ነገሮች
ልቅ ናቸው።
የአማራን ህዝብ አይጠቅሙትም። እና ይሄንን ነው የምፈራው። አየህ፣ በዚህ መንገድ የተቃኘ አካሄድ ከሆነ አደገኛ ነው የሚሆነው። እና እነዚህ አክቲቪስቶች እና ሚዲያ ላይ ያሉ ሰዎች የአማራን ህዝብ ፍላጎት፣ ዘለቄታ ፍላጎት እና የአማራ ህዝብ በጣም የሚፈልገው
አንድ ጥያቄ
አንድ
ቀደም በዚህ ውስጥ ከመጓታችን ቀደም ብለ ስለ ፌደራሊዝም ያነሳው ነበር እና አንድ አድማጭህ 82 ብሔር ባለበት ሀገር እውነተኛ ፌደራሊዝም ካልመጣ የወያኔና የአብይ ፌደራሊዝም አይነት አይመጣም ኤትኒክ ፌደራሊዝም ነው የሚያባላን ብሎ ጠይቋልና ለዚህ አሳይት አጠር ባለ መልኩ መልስለት ፕሊስ። በተደጋጋሚ ቴክስት ያደረገልኝ ብዙ ጊዜ አላስተናገርኩትም እና ከይቅርታ ጋር አሁን
እሺ። አሁን ይሄ በጣም ሰፊ ጥያቄ ነው። የሚያጋጨን ኤትኒክ ፌዴራሊዝም ሳይሆን ኤትኒክ ፌዴራሊዝሙ በአግባቡ አለመተግበሩ ነው የሚያጋጨን። ኤትኒክ ፌዴራሊዝሙ በአግባቡ ቢተረጎም ተግባራዊ ቢሆን ምን ማለት ነው? በመከባበርና በእኩልነት ላይ የተመሰረተ አንድነት። ይህንን ሴት ላድርገን ከጨረስን ጥያቄዎች ሲኖሩን የወሰንም ይሁን የማንነት ተግባብተን በፈጠርናት ሀገር ላይ አብረን ለመኖር በገባነው ህገ መንግስት ላይ ባለው መሰረት ለመፍታት የምንሄድ ከሆነ ኤትኒክ ፌዴራሊዝም ወደ ግጭት ያስገባል። ኢትዮጵያ ውስጥ ኤትኒክ ፌዴራሊዝም ህወሓት ስለፈለገው የመጣ ሳይሆን የሀገሪቷ የረጅም ጊዜ መሰረታዊ የፖለቲካ ተቃርኖ የወለደው ሂስቶሪካል ኔሴሲቲ ነው። ለአዘር ወይ ራውንድ ሊሆን አይችልም ነበረ። ህወሓት ለተወሰነ ጊዜ ፋሲሊቴት አድርጎት ሊሆን ይችላል፣ አፍጥኖት ሊሆን ይችላል። ህወሓት ግን አላመጣውም ፌዴራሊዝም። ከህወሓት በፊት እኮ ነው ኦኤልኤስ የተመሰረተ። ህወሓትን ሳያውቅ እኮ የሶማሌ ውስጥ በጣም አደገኛ ነበር። እሱ እንደውም በኋላ ኦኤልኤስ የሆነው የምዕራብ ሶማሌ ነጻ አውጪ ንቅናቄ ነበር እኮ። ሲአን ህወሓት አይደለም የመሰረተው፣ ህወሓትን ሳያውቅ ነው የተመሰረተው። የኦሮሞ ጥያቄ በ50ዎቹ ጀምሮ በደንብ የፖለቲካ ቅርጽ ይዘው አልወጣም እንጂ የሜጫና ቱለማ ሙቭመንት እኮ የማንነት ጥያቄ ራስን በራስ የመወሰን ጥያቄ
በአጼ ኃይለ ሥላሴ
ጊዜ በዛ በኩል የነ ዋቆ ጉቱ ቅስቀሳ ግን በኤሊት በደንብ የፖለቲካ ጥያቄውን ተንትለው የፖለቲካ ስትራቴጂ ባወጡ ሰዎች ሳይሆን ዝም ብሎ ጭቆና አለ የሚለው ነገር ፈንቅሎ ባወጣቸው ሰዎች ብቻ የተያዘ ስለሆነ እንጂ ይሄው ነበር። በኋላ ቅርጽ እየያዘ ነበር። ኔሴሲቲ ነው ለኢትዮጵያ ፖለቲካ። ይሄን ኔሴሰሪ ሆኖ የመጣ ነገር ደግሞ አኮሞዴት የሚያደርግ ፌደራላዊ ስርዓት ካልመሰረትክ በስተቀር ወደ መፍረስ ነው የሚወስደው። ደው ማንድም ነው ማን ነው ነው።
እሺ
ኮንሰፕት እንታኔ
የሚፈልግና ግዜ በሌላ ካንተን ታደርጓለህ።
ግዜ ስናገኝ በስፋት ልናልን
ሌላም ሰው ልናመጣበት እንችላለን። አንድ ወዳጅ ያለ ብዙ ጊዜ እንትን ለማቅረብ እየፈለኩት የጊዜ ጉዳይና የአጀንዳ ጉዳይ እየተበላሸ ስለመጣ ነው። በአማራና በዚህ በኦሮሚያ ድንበር ላይ ከሰሞኑ ትንግጭ ግጭት ነበረ። የተገደለበትም የጸጥታ ኃይል አለ ኦሮሚያ ክልል በፋኖነት የተባለ ነገር አለ። እነዚህንስ እንዴት ነው አሁን ነገሮች ምልክ እነዚህ ሂደቶች ከሞላ ጎደል መስማማትን መነጋገርን እና አንድ አቋማ ወይንም ነው አንድ አጀንዳ ያለው አሁን ቁጭ ብለን سنመለከተው የትግራይም ችግር አይደለም የአማራ ችግር አይደለም የኦሮሞ ችግር አይደለም የአብይ የጠቅላይ ሚኒስትሩ ችግር መሆኑን አሁን እንግዲህ ከአምስት አመት በኋላ በደብቅ ስናደን ከትናንት ወደ ዶክተር መሳይ መኮንን መሳይ ዶክመን ነበር ፕሮፌሰር መሳይ አይደል አዎ ሳዳምት አምስት አመት ሙሉ አምስት አመት ሙሉ ይሄን ያህል ዲግሪ ተሸክመው አምስት አመት ሙሉ ምንም ሳይገነዘቡ አሁን መንቃታቸው ግራ ይገባኛል ለኔ እንደውም ከዛ በፊት ያወቁ ሰዎች ካሉ በጣም እንትኖች ናቸው የሚልም አመልካከት አለክ እንደዚህ እንደሚሆን አናቀው ነበር የሚል ነገር እና እንደዚህ እንደሚሆን የታወቀ ብዙ ዳውስ ካተናል እነዚህ ግጭቶች አሁን ቀደም ያልከው ሁሉም የራሱን አድርጎ ተናግሮ ፌደራሊዝምን ያቋቁም ለሚባለው ነገር እንቅፋት አይሆንም ወይ እነዚህ አንድ ምል እንደ እንቅፋት እኔ እንቅፋት ነው መለከተውና በኦሮሚያ ስክልል ያለው ሁኔታዎች ምን ይመስላሉ አሁን
አሁን ሰሞኑን እኔ በጣም የምደነግጠው አሁን የአማራ ክልሉ እንቅስቃሴ በጣም የሚያስደነግጠኝ የትጋል ሲደርስ መሰለኝ። አዎ። ከኦሮሞ ጋር ግጭት ሲባል በጣም ያስደነግጠኛል። አሁን ባለፈው ሳምንት አይታል።
አዎ።
የአብቹና ያ የሚባል ወረዳ አለ።
አዎ።
በዚህ በደብረ ብርሃን በኩል የምትሄድበት።
ወረዳ
ውስጥ ገቡ አብቹና ያ ወረዳ ገብተው ከዛ የዚሁ የወረዳው ከተማ ነው መንዲዳ ከተማ ገብተው ሰላማዊ ሰዎች ሁሉ ነው የሞቱ። ግጭቱ ከማን ጋር የሆነው ከኦሮሚያ ፖሊስ ጋር ነው የሆነው እንደውም መከላከያም አልደረሰም። ንጹሃን ሰዎች ታግተው ተወስደዋል። በተደጋጋሚ ነው ወደ 3 ጊዜ ነው ከዛ በኋላ ወደ ጠራ ሄደ። ጠራ ነው የሚባለው ለኦሮሞቹ ጠራ ነው የሚባለው። ጠራ ከተማ ውስጥ የሆነውን አይተሃል። በጣም ብዙ ሰው ነው ያለቀበት። የኦላ ተዋጊዎች የኦሮሞ ነጻነት ሸኔ የሚባሉት ሸኔ ነው የተዋጋን ይላሉ። ግን ቅርብ ለዛ አካባቢ ቅርብ የሆነን ሰው ጠይቄ አይደለም በመደበኛነት አልፎ አልፎ ገብቶ ይወጣል እንጂ ሸኔ እዛ አካባቢ አይንቀሳቀስ ምሩቅ ነው። ሲገባም በትንሽ ኃይል ገብቶ ነው የሚወጣው። ለሆነ ኦፕሬሽን የተዋጋቸው አርሶ አደር ሚሊሻ ነው ያሉት። አልፏል በጣም በብዛት። እነዚህ ነገሮች ናቸው የሚያስፈሩኝ። አያ አሁን ወዴት ይሄዳል የብሔር ግጭቱ? አንድ የኦሮሞን ህዝብም የሚጨርስ የትግራይንም ህዝብ እየጨፈጨፈ ወደ ደቡብ አካባቢ ያላቸውም ከፍተኛ ቅሬታ ያለባቸውና ሁሉም ሊቃወመውና ኃይሉን አስተባብሮ የስርዓት ለውጥ ያስፈልገኛል ብሎ እንዲነሳ የሚያደርገው ብልጽግና ላይ ከማተኮር ይልቅ የእርስ በርስ ሊሆን ነው። ይሄ ደግሞ ብልጽግና የሚፈልገው ሲሳይ ወረደለት ማለት ነው። እዚህ ጋር ጥንቃቄ አይደረግም። አሁን ሆሮ ጉድሩ አቤ ዶንጎሮ ወረዳ ላይ የወረዳው ጸጥታ አስከባሪ የጸጥታ መምሪያ ኃላፊ እና ሌሎች አምስት ሰዎች የዛው የመንግስት ውስጥ ያሉ ሰዎች ተገደሉ። በማን የተገደሉ ሲባል በፋኖ ነው የተገደሉ ተባለ። እነዚህ ነገሮች በጣም ነው ሰው የሚያስቆጡት። ይሄ ነገር እንዴት ሊሆን ቻለ? ፋኖ ሮግዱሩ ከአማራ ጋር ሊዋሰል ይችላል በዛ በፊንጫ በኩል ኦፍ ኮርስ። ግን ፋኖ እዛ ድረስ እንዴት ሊገባ ቻለ ብዬ ስጠይቅ አይ እዛው የተደራጁ ራሳችንን እንከላከል ብለው የተደራጁ አማራዎች ነው
ብዙ።
በኋላ ታዲያ እዛው የተደራጁ አማራዎች እንዴት እዚህ ድረስ ደረሱ ስል አይ እንደውም እንደሱ አይደለም የሚል ነገር ነው የሰማሁት። ከዛ እስኪ ኦኤምኤን ምን አለ ይሄን ነገር ስል ኦኤምኤን የአማራ ራስን የመከላከል አወቃቀር ብሎ ያደረጃቸው ያስተጣጣቃቸው ሰዎች ናቸው ይሄንን የፈጸሙት። ራሱ መንግስት ያደረጃቸው ናቸው ነው የተባለው።
አዎ
ይሄ ደግሞ ወዴት ወሰደኝ? ራሱ መንግስት ምክንያቱም ግጭቱ የአማራና የኦሮሞ ከሆነ
አዎ
በመሐከል ይጠቀማል። አሁን ከዛ ሰሜን ሸዋ የሆነው ነገር ያሰጋኝን ነገር በበቃ በተጨባጭ ያገኘዋልና ራሱስ እያደረገው እንደሆነ የሚል ጥያቄ ሁሉ
ብዙ ነገሮች አሉ። እንደው
ያማራ እና ራሱ የፋኖ አመራሮች መቼም በእድሜም ቢሆን የበሰሉ ናቸው። ወጣቶቹ ከስር ያሉት ምንም ላያውቁ ይችላሉ። እዛው ሎካሊ የሚያስቡ ሊሆን ይችላሉ። ለወደፊቱ አብሮ መኖር የሚቻለው በዚህ መንገድ እንዳልሆነና በፍጹም በመፈቃቀድና በትብብር ይሄንን ፍርሃት እናስወግድ በሚል መልክ ካልሆነ በስተቀር ከኦሮሞ ጋራ ወደ ግጭት ውስጥ ላለመግባት ከፍተኛ ጥንቃቄ ነው መደረግ ያለበት። ከፍተኛ ጥንቃቄ ያለበለዚያ ለመንግስት ሲሳይ ሆነ ከዛ በኋላ
ለመንግስት ሲሳይ ነው
በጣም አስከፊ ነው። ምን ሊፈጠር ይችላል መሰለ? በጣም የሚዘገን ነው ነገር። ከዚህ በፊትም በተደጋጋሚ አንስቼዋለሁ። ኦሮሞ በአማሮች እየገቡ ኦሮሞችን ገደሉ፣ ኦሮሞችን እያገቱ ሄዱ የሚባል ከሆነ ብዙ አማራዎች በመላው ኦሮሚያ ከተሞች ውስጥ ይኖራሉ። እነዚህ ላይ ትንሽ ከለኮስከው ከጫርከው መንግስትም በሚፈልገው ሊጭራው ይችላል። ከተጫረ እነዚህ ማይኖሪቲ አማራት ማይኖሪቲ ነው የሚሆኑት። እነሱ ላይ ጥቃት ወደ መሰንዘር ሊሄድ ይችላል። ያስፈራኛል።
አዎ፣ በነገራችን ላይ ከዚህ በፊትም
ከፍተኛ ጥንቃቄ ይደረግ።
አዎ፣ ከዚህ በፊት ጠቅሻለሁ። ዶክተር ይልቃል እነዚህ አክቲቪስቶች የአማራ አክቲቪስቶችን አርፋችሁ ብዙ ነገሮችን አታድርጉ፣ ምክንያቱም እዛ ያሉ ወገኖቻችን አሉና እነሱን እያሰባችሁ ብለው ማስጠንቀቂያም ለመናም ሲያደርጉ ሰምቻለሁኝና ለመንግስት ደንበኛ መንገድ ነው የምትከፍትለት እንደዚህ አይነት ነገር። አገሪቱ ውስጥ በተለያየ ቦታ አሁን አዋሳ ትላንት ከትላንት ጀርመን ሬዲዮ ሳዳመጥ ነበረ። ሴቶችን በተለይ ወጣት ሴቶችን ከመንገድ ላይ ምን እንደሚያስነኳቸው ማይታወቁም በባጃጅ በምናምን እየወሰዱ ልብሳቸውን ማን ነው ቦርሳቸውን ስልካቸውን እየወሰዱ እንትን የሚያደርጓሉ። አካባቢው ከከተማው ክል የሐዋሳ ከንቲባ ሁሉም ሰው ቪዲዮ ካሜራ ማስገባት አለበት ብሎ ተናግሯል። አዲስ አበባ የዛን ያህል ነው የችግሩና እንትኑ ግን እነሱ ነገሮችን በተለየ መልኩ እነዚህ ቪኦኤ ወይንም ደግሞ ጀርመን ሬዲዮ ካልተናገሩ ኢትዮጵያ ጋዜጦች አውርም ኢትዮጵያ ጋዜጦች አሁን ማውራት የሚፈልጉት ትግራይ ውስጥ ያለ ችግር አለና ሊታኮስ ነው ሊጋደሉ ነው እርስ በርሳቸው እንደዚህ የሚል ነገር ነው ያለውና እኔ ለምን እንደዛ እንደሚሆን ምልህ ጥላቻው ምልህ ከዚህ ዓመት ይህን ያህል ዓመት በጥላቻ ኖረ እንደገና ደግሞ አሁንም ያን ነገር የምንቆሰቁስበትና እንደ ትልቅ ምልህ እዛም ቢሆን ችግር አለ። ችግሩ በደንበኛ ችግር ነው ምልህ ከጦርነት አሁን ገና ያገገመ አካባቢ ስራ የጠፋበት አካባቢ ብዙ ሰው የሞተበት ህይወት የሰዋበት አካሉን የሰጠበት አካባቢ ነው። እነዚህ ሰዎች ተነስተው ይሄ ይደረግልን ብሎ ቢጠይቁ ምንም ችግር የላቸው ምን ችግርም የለም። ግን በዛው እነሱ እኮ መብታችን እናስከብር ብለው ነው። አንዱም እኮ ሌሎ እኮ ትምህርት መሆንም የነበረበት ነበረ። ከዳቦ ከአምስት ሳንቲም አስር ብር ሲያስገባበት አንድ ደረቅ ዳቦ ያልተናገረ ሰው እዛ ግን መብቴን ላስከብር ብሎ የተናገረውን ሰውዬ ደግሞ እንደ ትልቅ ነገርና በቃ ሊጠፉ ነው በቃ እነዚህ ሰዎች እርስ በርሳቸው ሊጋደሉ ነው የሚል ነገርም እየተወራ ነው። በጥቅሉ የዛ የተቃዋሚ ፖለቲካ ፓርቲዎችም ደግሞ እልህ ውስጥ የተጋቡ አሉ። እነ ሳልሳይ ወያኔ እና ማን ነው ነጻነት ትግራይ የሚሉ እነሱም ሰላማዊ ሰልፍ ካላደረግን ብለው ተነስተዋል። እነዚህን ተመልከትና ሰዓታችንም እያለቀ ነው። ሌላ ማለት ነገሮች ነበሩኝና እነዚህን አያተች ትግራይ ውስጥ ትንሽ እንትና አንዳንድ ነገሮች ባለ
እሺ። አሁን ስለ ኢትዮጵያ ውስጥ ላለው ስለ ኑሮ ካነሳ ኢትዮጵያ ውስጥ ኑሮ አለ ማለት አችልም። ምንም ዋስትና የለ። ከአዲስ አበባ ቢሾፍቱ ተደርሶ የማይመለስበት አገር የአገር ፕሮፐር መንግስት ያለው አገር ነች ኢትዮጵያ ማለት የሚያስቸግር ሁኔታ ነው ያለው። ሌሎቹም ብዙ ነገሮች ነው ያሉ።
ከክፍለ ከተማ ክፍለ ከተማ መሄድ አትችልም።
ይህንን አትችልም። ብዙ ነው እንግዲህ ይሄ ሁሉ ችግር እያለ የእኛ ሚዲያዎች ሶሻል ሚዲያውም ላይ ሲታዩ ትግራይ ውስጥ ትንሽ ችግር ሲፈጠር ህወሓት ላይ ተነሳ ወር ተቃውሞ ተነሳ የሚባል ነገር እንትን ሲል በጣም በከፍተኛ ስሜት ሲሄዱበት ታያለ። ይህንን ለመስራት ሲተኩሩና ግጭቱ አጋኖ ሲያቀርቡት ታያለ። ይሄ መሰረት አለው። መሰረቱ ምንድን ነው? እሱ ሀያ ምናምን ዓመት አይደለም ከደርግ ጊዜ ጀምሮ
ሰላሳ ዓመት ከደርግ ሁለት ዓመት ሲቀር
ከዛ ላይ ጥላቻ እንዲፈጠር ሆን ተብሎ የተሰራ ነገር አለ እና ትውልድ ውስጥ ነው ይሄ ጥላቻ የተፈጠረው እና የስነ ልቦና ችግር ሆኗል። በቀላሉ ሊወጣ አልቻለም። ይሄ መውጣት አለበት። ከዚህ የመነጨ ነው። በተረፈ ትግራይ ውስጥ ያሉ ትግራይ ችግር ውስጥ ነው ያለችው። በጣም የጦርነቱ ሃንጎቨር ገና አለቀቃትም። ይሄ አሁን የምናያቸው ችግሮች በሙሉ እኮ የጦርነቱ ሃንጎቨር። ስራ የለም፣ የኢኮኖሚ እንቅስቃሴ የለም፣ የነበረው ጥሪት የነበረው ወድሟል። ሰው የሚበላው የሚለብሰው የለውም። ስለዚህ በዚህ አይነት ሁኔታ ዘረፋ ይስፋፋል። ምንም ትረጥር የለውም። ሰው ቀምቶ ለመብላት ይነሳሳል። የመንግስት መዋቅር ገና አዲስ ነው። ህግ የማስከበር ጥንካሬ ስለሌላቸው የፍትህ ስርዓቱ የህግ የማስከበር ስርዓቱ ደካማ ስለሆነ እነዚህም ነገሮች ተጨምረው ወንጀል ይበራከታሉ። የጦርነቱ የግጭቱ ሃንጎቨሮች ናቸው እንጂ ነሰሰርሊ የህወሓት ወይም አሁን ስልጣን ላይ ያለው መንግስት የወለዳቸው ችግሮች ናቸው ተብሎ የሚወሰዱ አይደሉም። ፕሮስቲቲዩሽን ይስፋፋል። ምክንያቱም ቤት ውስጥ ባለቤቷ ሞቶባት ልጅ የምታሳድግላት ከሚረባቸው ገላዋን ልትሸት ልትወጣ ትችላለች። ፕሮስቲቲዩሽን ይስፋፋል። ይሄ ከዚህ በፊት የጠፉ በሽታዎች መልሰው እንዳንሰራሩ ሊያደርግ በቀጥታ አሁን ሾኪንግ መረጃ ነው የሰማው
ስለ ኤድስ
ፕሪቫለንስ ሬቱ 1% ገደማ የነበረው አሁን 10% ሆኗል። እነዚህ የጦርነቱ አንጎበሮች ናቸው። እና የትግራይ ፖለቲከኞችም ኤሊቶችም መንግስት ላይ ለተቃውሞ ሲወጡ እነዚህ ነገሮች ማሰባል መቃወም በራሱ ይንዳል። በፊት ኢህአዴግ ላይ ሲደረጉ የነበሩ ተቃውሞዎች በአግባቡ
አለመያዛቸው
ኢህአዴግ ውስጥ የነበረውን ችግር ወደሚቀርፍ ሽግግር እንዳንሄድ ያደረገን ከመቃወም ውጪ ወዴት እንሄዳለን የሚለውን ነገር ያላሰቡና በስሜት የሚነዱ የሆኑ መሆናቸው ነው። እና የፖለቲካ ፓርቲዎቹም ሆኑ ሌላዎች ትግራይ ላይ ተቃውሞ ሲያነሱ በጣም መጠንቀቅ አለባቸው። አውዱን በአጠቃላይ ማየት አለባቸው። ጭፍን ተቃውሞ የኢንትሪም መንግስቱንና ህወሓትን ማስጠላት ዝም ብሎ መፍትሄ ያዋልዳል ወይም አሁን ያለውን ችግር ያቃልላል ማለት አይደለም። ኢህአዴግን ያስነሳው በጣም በዛ ደረጃ የነበረው ተቃውሞ ወደ ሰላም እንዳላሸጋገረን ወደ አደገኛ ነገር ሊያሻግራቸው ይችላል። በዚህ ላይ የትግራይን ከፕሬጁዲስም ይሁን ከአላማ ኤርትራ አላማ ስላለው ነው። የቀረው ኢትዮጵያ ውስጥ ያለው ደግሞ ከፕሬጁዲስ የመነጨ የትግራይን ውድቀትና መፈራረስ የሚፈልጉም አካላት አሉ። ለእነዚህም እድል የሚከፍት ነው የሚሆነው። ስለዚህ የተቃውሞ እንቅስቃሴዎቹ ይህንን ሁሉ አውድ ያገናዘቡ መሆን አለባቸው። መቃወም በራሱ መድረሻ ነው። ይህን ነው ብዙ ጊዜ
ሰው እንትን
ተቃዋሚዎች ይዘነጉ የማያው።
ብዙ ነገሮች የምናወራቸው ነበሩ። አላድማጮችና ግድቡ የኔ ነው ብለው ሲንቀሳቀሱ የነበሩ የተቆጡኝ የገሰጹኝ አንዳንድ ሰዎች አሉ። መልእክት ስልክላቸው ሁሉ ሳይቀበሉኝ ይቀሩ። ሪፖርተር ላይ ገብታችሁ አምባሳደር ስለሺ በቀለ የሰጡትን ኢንተርቪው አዳምጡ። ዋናው አደራዳሪ የተደራዳሪ መሪው ሰው እንዳልሄደ የሚገልጽ ነገር አለ። አልጀዚራ ላይ የወጣ ብዙም ያልጣሙ ነገሮች አሉ። ነገር ግን የኢትዮጵያ መንግስት ኢጅፕት የምትፈልገውን ነገር እያሟላ እንደሆነ የሚጠቁሙ ትናንትና አንድ ሌላ ኢንተርቪው የዶክተሩን ስም ዶክተር ነኝ ይላል ስሙን ትናንትና ዘነጋሁት። ጥሩ ሰው ዶክተር ጥሩ ሰው መሰለኝ። እሱ ሲናገር በጥሩ ሁኔታ አድርጎ ጥሩ ተሰርቷል ከሚል መንፈስ ነው። ግን በደንበኝ ለሚያዳምጥ ሰው ግን ኢትዮጵያ የሙሌቱን በተመለከተም ሆነ የውሃ ልቀትን በተመለከተ ያልሆነ ድርድር ውስጥ እየገባች እንደሆነ የሚያሳዩ የሚጠቁሙ ነገሮች አሉ። ለማንኛቸውም በሚቀጥለው ሳምንት ደግሞ ሲሰፋ ያለ ይዘንበት እንምጣ
እናየዋለን።
አድማጮች፣ ለዛሬ ልን ፕሮግራም እዚህ ላይ ያበቃል። በሚቀጥለው ሳምንት እስክንገናኝ ደህና ሁኑ እላለሁኝ። እስከዛው ድረስ ግን የሚቀጥለው ሁለት ሳምንት ሌላ ስቴሽን ላይ ነው የምንገባው እና እሱንም ልታስቡት ለማድረግ ነው። ደህና ሰንብቱ።